Gambino VOA.
ሰላም ጤና ይስጥልኝ እንደምን አመሻችኋል ከአሜሪካ ድምጽ ዋሽንግተን ዲሲ የጋቢና ቬ የሁድ ምሽት ጥር 29 2014 ዓ.ም መሰናዶ ጀመረ መርሃ ግብሩን በመምራት ኤደን ገረመው ከአቀናባሪያችን ኤልያስ አስማረ ጋር አብራችሁ የምዘልቅ ይሆናል ለምሽቱ በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግሞ ቢሰሙ ይበጃሉ ያልናቸውን መራርጠን ይዘንላችኋል አብራችሁን እንድታመሹ በአክብሮት እየጋበዝን ወደ ዘገባዎቹ እንሻገር ለዛሬ መረጥነውና የመጀመሪያው ዘገባችን ያደረግነው ካንጋፋው የኢትዮጵያ መገናኛ ብዙሃን ባለሙያ ሴቶች ማህበር ጋር በተያያዘ የሰራነው ዘገባ ነው። ከተመሰረተ 22 ዓመታትን ያስቆጠረው አንጋፋና ወጣት ሴት ጋዜጠኞችን በአባልነት ይዞ የቆየና ለብዙ ሴት ጋዜጠኞች የስልጠና አድረን የከፈተው የኢትዮጵያ መገናኛ ብዙሃን ባለሙያ ሴቶች ማህበር በሀገሪቱ በነበረው የበጎ አድራጎት ህግ ምክንያት ተዳክሞና በበጎ ፈቃደኛ አባላትና በጥቂት የቦርድ አባላት ጽናት መቆየቱን የቅርቡ የሆኑ ሰዎች ይናገራሉ። ይሁንና ይሄን የባለሙያዎች ማህበር በቅርቡ እየተነቃቃም የመጣ ሲሆን በአዲስ መልክ እንቅስቃሴ ለመጀመር ለቦርድ አባላቶቹ መካከል እርክክብ እያደረገ ይገኛል። ለመሆኑ ይሄ ባለሙያዎች ማህበር ያሳለፋቸው አመታት ምን ይመስሉ ነበር? ካሁን በኋላስ ምን አቅዷል? ስንል የማህበሩን አባላት አነጋግረን ነበር። ቀጥሎ ይቀርባል። በ1989 ዓ.ም የኢትዮጵያ መገናኛ ብዙሃን ባለሙያ ሴቶች ማህበር ሲቋቋም በወቅቱ የነበሩ የመገናኛ ብዙሃን ተቋማት ቁጥር ትንሽ ቢሆንም ነገር ግን ከ200 ያላነሱ አባላት ነበሩት። የዚህ ማህበር መስራችና በአሁን ሰዓት ተጠባባቂ ስራ አስፈጻሚ ዳይሬክተር የሆኑት ጋዜጠኛ ተካበች አሰፋ ማህበሩ ሲቋቋም ሁሉንም አይነት ሴት ጋዜጠኞችን ለማብቃት ያለመና ያካተተ ነበር ይላሉ።
ሲመረጥ ጥቂት ሰዎች ናቸው። ትልቁ ልዩነቱ ከሌላው ምላይ ዛን ጊዜ ነጻ ጋዜጠኞች የመንግስት ጋዜጠኞች የሚባል ነገር አለ። በሴቶቹ ግን ጋዜጠኛ ነው ሴት ጋዜጠኛ። እና ይሄም ራሱ ትልቅ እውቅና ያስፈጠው ነው። እና የውጭ ድርጅቶችም የተሻለ ድጋፍ የሚያደርጉለት እንደዛ ነበር። ምንም ቼዚ ጋዜጠኛነት የቼዚ ጋዜጠኛነት የሚል ነገር የለውም። ዋና አላማው ሴቶች ጋዜጠኞች የስልጠና እድል እንዲያገኙ። በዛን ጊዜ የማሰልጠኛ ተቋም አልነበረም። የቋንቋ ከተለያየ እንትን ነው በፈቃደኝነት ፍላጎቱ ኖሯቸው የሚገቡ ጋዜጠኝነትን እና ከዛ በኋላ አጫጭር ስልጠና እየተሰጣቸው ችሎታቸውን እንዲያሻሽሉ የሚደረገው። ይህም ሲሆን ደግሞ ሴቶቹን ሳይሆን ወንዶቹን ነው በአብዛኛው ይመለከት የነበረው። እና አጫጭር ኮርሶች ወደ ውጭ ሀገር የሚሄድ እዚህ ሀገር መተን ኮርስ ሲሰጡ በአብዛኛው ለወንዶቹ ነው። ስለዚህ ሴቶቹ እድል ስለሌላቸው ሴቶችን እድል የሚያገኙበት መንገድ በመፈለግ ስልጠና እንዲያገኙ ማህበሩ ስልጠና ሁኔታዎችን ነው ዋናው አላማው ሴት ጋዜጠኞች ስልጠና እንዲያገኙ ማድረግ እና ችሎታቸውን በማሳደግ የተሻለ ነገር እንዲሰሩ ነው።
ማህበሩ ከተመሰረተ በኋላ የነበረውን የመጀመሪያውን 10 አመት ወርቃማ አመታት በማለት የሚጠሩት ደግሞ አንጋፋዋ ጋዜጠኛ እንዲሁም የማህበሩ የችግር ዘመን የቦርድ ሊቀመንበርና በጎ ፈቃደኛ ሆነው የዘለቁት ጋዜጠኛ ሰሎሜ ደስታ ናቸው።
91 ዓ.ም የተመሰረተው 10 አመት ወርቃማ ጊዜ ነበር ማለት ይቻላል። ብዙ ነገሮችን ያፈራበት ጊዜ ነበረ። በተለያዩ ርዕሰ ጉዳዮች ላይ ስልጠናዎችን ለአባሎቹ ሲሰጥ ነበር። ከሀገር ውስጥም ከሀገር ውጭም ትሬኒንጎችን እንዲያገኙ ያደርግ ነበር። ለሶስተኛ ወገን መስራት ተግባራት ነበሩት። ለምሳሌ መጽሐፍ ማሳተም፣ ስልጠናዎችን ለፓርላማ ሴቶች መስጠት፣ ለእጩ ተወዳዳሪዎች እንደዚሁ ቅስቀሳ እንዴት ማድረግ እንደሚችሉ የኮሚኒኬሽን ክህሎት እስከ መስጠት ድረስ የሄደ ነበር። በህጻናትም ጉዳይ ላይ ኮድ ኦፍ ኤቲክስ አውጥቷል። ማለትም የወሲብ ጥቃት ወይም ደግሞ የአካላዊ ጥቃት፣ የተለያዩ ጥቃት የደረሰባቸውን ህጻናት ጉዳይ እንዴት ነው መዘገበው በሚል አራተኛ ኢትዮጵያ ሆና ሶስት የአፍሪካ ሀገሮች ጋር በመሆን በኦክ ፋውንዴሽን አማካኝነት ኮድ ኦፍ ኤቲክስ አውጥቶ ድርጅት አድርጓል። ይህ ከአስር አመት በፊት የነበሩ ናቸው ዋና ዋና ስራዎቹ ነው ይህንን የምለው። ህንደኬ የሚል መጽሐፍ ማሳትሟል። ያ ህንደኬ በፊትም አሁንም ያሉ ሞዴል ሊሆኑ የሚችሉ ሴቶችን ታሪክ የያዘ ነው።
ይሁን እንጂ በ2001 ዓመተ ምህረት የበጎ አድራጎት ድርጅቶችና ማህበራት አዋጅ መውጣትን ተከትሎ ተቋሙ 10/90 በተሰኘው እርዳታና ድጋፍን የማስተባበር አዋጅ ምክንያትና ለሶስተኛ ወገን መስራት አትችሉም በሚል በመጣ መመሪያ ምክንያት እንቅስቃሴዎቹ ተገደበውና በሞት ሽረት ትግል ውስጥ በመሆን ተከታዮቹን አመታት እንዳሳለፈ ጋዜጠኛ ሰሎሜ ያነሳሉ።
እነዚህ ስራዎች ሲሰራይ ነበር ማህበር በነበረው ህግ ምክንያት ግን ቢሮ ላለመዘጋት ጥረት ተደረገ እንጂ ብዙ ነገሮቹ ተበላሽተውና ሽባ ሆነው ከመጣው የህጉ መሻሻልና የሀገራዊ ለውጡ ጋር በተያያዘ ከመጡት ሌሎች ጋራ የኢትዮጵያ ሲባም እንደገና ማንሰራራት ላይ ነው ያለው። አሁን በጥሩ ትራክ ውስጥ ነው ማለት እንችላለን ግን ለመዘጋት ደርሶ ነበረ። በጣም ብዙ ነገሮች ብዙ ችግሮችን አሳልፈን ነው የበቃ ነው። ሰው የለም፣ ተቀጣሪ ሰው የለም። ግን ይወጣ ባላት በእያንዳንዱ ስራ ውስጥ ከማንዴታችን ውጪ ፕሮጀክት ቀርጸን የቢሮ አስተዳደራዊ ሁኔታዎችንም ህጋዊ አይነት መልክ በያዘ መንገዱ ለማከናወን ጥረን ለአሁን አብቅነተነዋል እንጂ በጣም ብዙ መከራዎችን ያየንበት ነበር ማለት ይቻላል።
ተመተ ተስፋዬ የስርዓተ ጾታ ባለሙያና የቀድሞ ጋዜጠኛ ናት። ማህበሩ ጋዜጠኝነትን እንድትወድና ለስርዓተ ጾታም ግንዛቤ እንድታዳብር በማድረግ አሁን ላለችበት የስራ ዘርፍ ትልቅ አስተዋጽኦ አበርክቶልኛል ትላለች።
ኖርዌይ መንግስት ስፖንሰር የሚያደርገው የኤክስቼንጅ ፕሮግራም ነው። 4 አገሮች ላይ ነበረ ያኔ፣ ኬንያ፣ ታንዛኒያ፣ ዛምቢያ እና ዩጋንዳ። ሴት ጋዜጠኞች እንቀያየራለን። በዋነኛነት የተጠቀምኩት እሱን ፕሮግራም ነው። በዚህ ማህበር ውስጥ አባል መሆኔ ያኔም እንደገባው ስለነበረ ጋዜጠኝነት ለእኔ የሚሆን ነው የማይሆን ነው የሚለውን ጥርጣሬን ሞር ሲኒየር የሆኑ በጣም በድምፅ የምናውቃቸው በምን የሬዲዮ ሄራልድ ላይ የሚሰሩ ሲኒየር የሆኑ ሰዎች ስለነበሩ ቢሎንግነት እንደዛ አይነት ስሜት ነበረው። ደስ ይል ነበር። ያኔም አክቲቭ ነበረ። ስለዚህ ሞር ፕሮፌሽኑን የመላመድ የመውደድ ፈጥሮብኛል። ለኔ ኤክስቼንጅ ፕሮግራሙ ስልጠና አይደለም፣ ስራ ነው። ሴቶችን በተመለከተ፣ ህጻናትን በተመለከተ፣ ሴት ልጆችን በተመለከተ ሰዎችን በመጠየቅ ብቻ ሳይሆን ሪሰርች በመስራት አሀ የሚል ግንዛቤ ነው ያ ያኔ ነው እንግዲህ የስርዓተ ጾታ ምን ይመስላል በህጻናት ላይ በሴቶች ላይ የሚለውን በደንብ
አወክ እንደሆነ የመጣሁት። ይህ ማህበር ሴት ጋዜጠኞች የሴቶችና ህጻናቶችን ጉዳይ በመውሰድ በተሻለ እንዲጠይቁና እንዲዘግቡ እንዲሁም ደግሞ እንዲወከሉ በማድረግ ጠንከር ያሉ ሪፖርቶችን እንዲሰሩ የሚጥር ሲሆን ሴት ጋዜጠኞች ራሳቸውን በማብቃት የራስ መተማመናቸውን እንዲያዳብሩ ማድረግም ይጥራል። በቀጣዮቹ ካሉት እቅዶች ውስጥ ከብዙ በጥቂቱን ጋዜጠኛ ሰሎሜ ደስታ እንዲህ አብራርተዋል።
እኛ ተርም እያበቃ ነው ያለው። ይሄ ማለት ማህበሩን በጣም በጉስቁልና ጊዜ አብረን ቆይተን አሁን እየተነሳሳ ባለበት ሰዓት ተነው የሚሄድ አይደለም። ያለው አዲስ ሱፖርት ግን እንዲሰራና አብረን እንድንሰራ የምንፈልገው ለምሳሌ አሁን አንዱ የምናደርገው ነገር ምን ያህል ሴት ጋዜጠኞች አሉ፣ ብሔራዊ ዳታ የለንም፣ በቁጥር ማወቅ እንፈልጋለን። ምንስ ነው የሚፈልጉት? መሰልጠን የሚፈልጉት ምንድን ነው? ሚዲያ አካባቢ የምናየው ስፔሻላይዜሽን የሚባል ነገር የለም። በደንብ ሰርጸው ለአንድ ነገር ትንታኔ ለመስጠት በጣም ጥቂት በጣም የሚቆጠሩ ናቸው ያሉት እና ሴቶች አካባቢ ደግሞ እንዲወጡ ለማድረግ የተለየ ስፔሻላይዜሽን ምን ይፈልጋሉ፣ በተለያዩ መንገዶች የሚደርሱባቸውን ችግሮችን ምንድን ናቸው ብለው እንዲነግሩን ዳታቤዝ ለመስራት ከፕላን ኢንተርናሽናል ጋር ተፈራርመናል። ከታቸው አካላት ምን ማሻሻል ሊያደርጉ ይገባሉ፣ ሚዲያና ሴቶችን በተመለከተ የሚሉ ነው ውሳኔዎች ላይ ለመድረስ ወይም ደግሞ ፕሮጀክቶችን በዚሁ ላይ ተመርኩዘን ለመድረስ ይሄ ጥናት እናደርግ ነው። ሌላው ኤዲቶሪያል ፖሊሲውን ማወቅ ራሱ አንድ ነገር ነው። ይህን ምን ያህል ለዎቹ ናቸው ኤዲቶሪያል ፖሊሲያቸው ላይ የጀንደርን ጉዳይ የራሳዊ ጉዳይ ብለው ወይም እንዲያስቡ እንዲመለከቱ በሚያደርግ መንገድ ተቀምጧሉ። ጀንደር ሴንሴቲቭ እንዲሆኑ የማድረግ ስልጠናዎችን ለሚዲያ ማኔጅመንት አካባቢ እንዲሰጥ እንዲችል ለጋዜጠኞችም እንደዚሁ እንዲሰጥ ለማድረግ የሚያስችል እንግዲህ ጥናት ውጤት ለማድረግ እሱ እንዲሁ በእርግጥ አልተፈራረምንም፣ ግን ፕሮፖዛል እንድናቀርብ በሀሳብ ቀርቦልናል። ግሎባል ሚዲያ ሞኒተሪንግ በዚህ በኩል እንረዳችኋለን ብለውናል።
የኢትዮጵያ መገናኛ ብዙሃን ባለሙያ ሴቶች ማህበር በተሻሻለው ህግ መሰረት በድጋሚ ተነቃቅቶ አዳዲስ የቦርድ አባላትን መምረጥ፣ አባላትን ማሰባሰብና እንዲሁም ከተለያዩ ግብረሰናይ ተቋማት ጋር ሴት ጋዜጠኞችን ለማብቃት የመግባቢያ ሰነዶችን በመፈራረም ላይ የሚገኝ ሲሆን በመደበኛና ኢመደበኛ መገናኛ ብዙሃን ላይ ያሉና እንዲሁም ተጨማሪ ተግባቦት ስራ ላይ የተሰማሩ ባለሙያዎችን በሙሉ በአባልነት እየተቀበለ እንዳለ ልናውቅ ችለናል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ከአሜሪካ ድምጽ ዋሽንግተን ዲሲ የጋቢና ቬ የእሁድ ምሽት መሰናዶን ነው በማዳመጥ ላይ የምትገኙት። አብራችሁን ስለሆናችሁ እናመሰግናለን። ሁለተኛ ያደረግነው ዘገባችን ደግሞ ኢትዮጵያ ውስጥ ከተሞች ነባር መልካቸውን እየቀየሩ ግንባታዎችን እያስተናገዱ ይገኛሉ። ግንባታዎቹም የሀገሪቱን ገጽታም ሆነ የህዝቦችን አኗኗር በበጎ የመለወጥ አቅማቸው ባይካድም በሚሊዮኖች የሚቆጠሩት በሀገሪቱ ውስጥ ያሉ አካል ጉዳተኞችን ታሳቢ ማድረጋቸውና ምቾትና ፍላጎታቸውን ከግምት ውስጥ ማስገባታቸው ላይ ግን ጥያቄ ይነሳል። ሀብታሙ ስዩም በአካል ጉዳተኞች ጉዳይ ላይ የህግ ባለሙያና ተንታኝ የሆኑትን አቶ ዳኛቸው ቦጋለ ዋኬንን አነጋግሮ ነበር። ከእንግዳው ጋር ያደረገው ቆይታ እንደሚከተል ይቀርባል።
ኢትዮጵያ እንደ ራሷ ህግ ልታስፈጽማቸው ቃል ገብታ ከፈረመቻቸው ዓለም አቀፍ ህጎች አንዱ የመንግስታቱ ድርጅት የአካል ጉዳተኞች መብት ስምምነት ነው።
ይህ ስምምነት ደግሞ ከሚያነሳቸው አንኳር ጉዳዮች መካከል አንዱ የተደራሽነት የአክሰሰቢሊቲ የተለያዩ አገልግሎቶች፣ ህንፃዎች ለአካል ጉዳተኞች አመቺ በሆነ መንገድ መሰራት አለባቸው የሚለው ድንጋጌ አንዱ ነው።
የሰማችኋቸው በአካል ጉዳተኞች ጉዳይ ላይ የህግ ባለሙያና አማካሪ የሆኑትን ለምሽቱ በመረጥነው ርዕሰ ጉዳይ ላይ ሙያዊ ትንታኔያቸውን ሊያጋሩን የፈቀዱትን አቶ ዳኛቸው ቦጋለን ነው። ተደራሽነት ሲሉ እሳቸው ቀደም ብሎ የጠቀሱት ሀሳብ ሰፋ ያለ ይዘት አለው። ምናልባትም ተጨማሪ ማሳያዎች ካስፈለጉ እንሆ።
ለምሳሌ ከግንኙነት ፋሲሊቲዎች አንጻር መስማት የተሳናቸው፣ አይነ ስውራን፣ አይምሮ እድገት ውስንነት ያለባቸው አካል ጉዳተኞች እንዲሁም የፊዚካል ዲሴቢሊቲ የአካል ጉዳት ፊዚካል ዲሴቢሊቲ እንደኔ አይነት ለምሳሌ ያለባቸው አካል ጉዳተኞች የተለያዩ አገልግሎቶችን እንደ ማንኛውም ዜጋ በእኩልነት አካል ጉዳት ስላለባቸው ብቻ የማግለያ ምክንያት ሳይሆን እንደ ማንኛውም ዜጋ አመቺ ተደርገው እንዲሰሩላቸው ይጠይቃል አንቀጽ 9 የዓለም አቀፉ የአካል ጉዳተኞች ስምምነት። ከዛ በተጨማሪም ሪዝነብል አኮሞዴሽን የሚባል ኮንሰፕት ደግሞ አለ። ሪዝነብል አኮሞዴሽን ማለት ምክንያታዊ የሆነ ማመቻቸት ማለት ነው። እንደ አካል ጉዳቱ አይነት አንድ ሰው ከዛ ጋር በተያያዘ ሪዝነብል በሆነ መንገድ አስፈላጊው ማመቻቸት እንዲደረግላቸው የሚል ድንጋጌም አለ። ሌላው የዓለም አቀፉ የአካል ጉዳተኞች ህግ ኮንሰፕት ከዚሁ ጋር የተያያዘ ምንድን ነው? ዩኒቨርሳል ዲዛይን የሚባል ኮንሰፕት ነው። ይሄ በተለይ በአርክቴክቸር ሙያ በስነ ህንፃ ሙያ አንዱ ትልቁ መመሪያቸው ነው። ዩኒቨርሳል ዲዛይን ማለት አንድ ህንፃ ሲገነባ፣ አንድ ግንባታ ሲገነባ፣ መንገዶች ሲገነቡ፣ መዋቅሮች ሲዘረጉ አካል ጉዳተኞች ብቻ ተብሎ ሳይሆን ለሁሉም የህብረተሰብ ክፍል ተደራሽ መሆናቸውን በማረጋገጥ ላይ ተመስርተው ካልተሰሩ ከጥቅማቸው ጉዳታቸው ሊያመዝን ይችላል።
በሚሊዮኖች ለሚቆጠሩ ከአካል ጉዳትና ተፈጥሯዊ ውስንነት ጋር የሚኖሩ ዜጎቿን ለማገዝ ኢትዮጵያ የፈረመችው ህግ 12 ዓመታትን ደፍኗል። እሱን የተከተሉ ደጋፊ ህጎችም አሉ። ሀገሪቱ በይዘቱ አጓጉ የሆነውን ህግ ለመተግበር ምን ያክል ተጉዛለች የሚለው ጥያቄ ግን ወጥ መልስ አይገኝለትም። ሌሎች ዝርዝር መብቶችን ትተን የከተሞችን ነባር መልክ እየለወጡ ያሉ አዳዲስ ግንባታዎች አካል ጉዳተኞችን በበቂ ሁኔታ ታሳቢ አላደረጉም በሚል ትችት ይቀርባል። ኢትዮጵያ በዚህ ረገድ ያለችበትን ደረጃ አቶ ዳኛቸው እንዲገልጹታል።
ወደኋላ ቀርተናል ማለት ብቻ ትንሽ የሚያንስ ይመስለኛል። ብዙ ግንባታዎች በሚገነቡበት ጊዜ፣ መንገዶች በሚገነቡበት ጊዜ፣ የባቡር ፕሮጀክት ለምሳሌ በሚሰራበት ጊዜ በእርግጥ ለአካል ጉዳተኞች ተደራሽ ለማድረግ ታሳቢ ለማድረግ እንደተሞከረ ሙከራዎች ይታያሉ። ለምሳሌ ራምፖች፣ ዊልቸር ራምፖች የባቡር መስመሮች ላይ ስትሄድ፣ ፕሮጀክቱ ላይ ስትሄድ ለአካል ጉዳተኞች ተብለው ለማመቻቸት የተሞከሩ ነገሮች አሉ። ነገር ግን ጥቅም ላይ ለመዋል እነሱን እጅግ በጣም አስቸጋሪ ነው። ምክንያቱም ተጨማሪ አስፈላጊ የሆኑ ፋሲሊቲዎች ሙሉ በሙሉ ተሟልተው አይገኙም። ስለዚህ ህንፃዎች ተደራሽ አይደሉም። በትምህርት ቤቶች አካባቢ አብዛኛው ትምህርት ቤት፣ አብዛኛው መገልገያ፣ አብዛኛው የጤና ተቋም ለአካል ጉዳተኞች ተደራሽ አይደለም። ነገር ግን ቀደም ሲል እንዳልኩ ከመንግስታቱ ድርጅት የአካል ጉዳተኞች ስምምነት በተጨማሪ በሀገራችን ደግሞ አንድ አዋጅ አለ። አዋጅ 624/2009 የሚባል አዋጅ አለ። የህንፃ አዋጅ ነው ይሄ። ይሄ አዋጅ ለአካል ጉዳተኞች ብቻ ተብሎ ሳይሆን ማንኛውም ህንፃ በሚገነባበት ጊዜ ማሟላት የሚገባቸው መስፈርቶች ብሎ ከሚያስቀምጣቸው ውስጥ አንዱ ለአካል ጉዳተኞች ተደራሽ መሆን አለባቸው እነዚህ ግንባታዎች የሚል ነው። ስለዚህ አሁን ለምሳሌ በሰፊው የመንግስት ፕሮጀክት አለ። አንድ 40/60 ወይም 20/80 የሚባሉ የኮንዶሚኒየም ፕሮጀክቶች አሉ። ለምሳሌ እነዚህ ፕሮጀክቶች በአብዛኛው የአካል ጉዳተኞች ተጠቃሚዎችን ያገናዘቡ አይደሉም። አንደኛ ቤቶቹ የሚሰጡት ለባለ እድሎች ከሶስተኛ ፎቅ ወይም ከሁለተኛ ፎቅ ምናምን በላይ ነው። ፎቆቹ በአብዛኛው ሊፍት የላቸውም፣ ኤሊቬተር የላቸውም። አላቸው እንኳን ቢባል ኤሊቬተር፣ ወደ ኤሊቬተሩ ደግሞ ለመድረስ እጅግ በጣም አስቸጋሪ አመቺ ያሉን ሁኔታዎች ይፈጠራሉ። አንዳንድ ደግሞ የማልፋንክሽን የሚያደርጉ ኤሊቬተሮች በሚኖሩበት ጊዜ ጥገና በአስቸኳይ አይደረግም። ብዙዎቹ ፋሲሊቲዎች ላይ ሊፍቶች በማይሰሩበት ጊዜ ጥገና አይደረግም።
እኒህ በወረቀት ላይ የሰፈሩ ሕጎች አለመተግበራቸው የሰዎችን ሕይወት የነጠቁ ክስተቶች መንስኤ መሆናቸው አልቀረም። ከአሳዛኝ ማሳያዎች መካከል አንዱን ለበርካታ ዓመታት አካል ጉዳተኞችን በሚመለከቱ ጉዳዮች ላይ የሕግ ባለሙያና አማካሪ ሆነው የሰሩት አቶ ዳኛቸው ቦጋለ ያጋሩናል።
በቅርቡ ከአንድ ዓመት ሁለት ዓመት በፊት ይመስለኛል አንድ አይነ ስውር ኢትዮጵያዊ ወደ አንድ መገልገያ በሚሄድበት ወቅት የመንግስት ተቋም ነው፣ ተቋሙን ለጊዜው ከመጥራት እቆጠባለሁ። ያ ተቋም ሊፍት አለው፣ ነገር ግን ሊፍቱ ወይ ስራውን አልጀመረም ወይ በጥገና ላይ ነው ያለው። ይህንን የሚያመላክት ምንም ምልክት አልነበረም፣ ወይ ደግሞ ለዛ ለአይነ ስውሩ ሊያውቀው በሚገባ መንገድ ኖቲስ ሊያደርገው በሚገባ መንገድ አልተነገረውም። ስለዚህ ያንን ኤሊቬተር ለመጠቀም ከፍቶ ሲገባ እዛ ውስጥ ወድቆ ህይወቱ አልፏል። ወዲያውኑ ህይወቱ ያለፈው ይሄ በጣም የቅርብ ጊዜ ትዝታ ነው።
ከስድስት ዓመታት በፊት ገደማ የመንግስታቱ ድርጅት የህፃናት አድን ድርጅት ዩኒሴፍ ኢትዮጵያ ውስጥ ወደ 8 ሚሊዮን የሚጠጉ አካል ጉዳተኞችና ተፈጥሯዊ ውስንነት ያለባቸው ሰዎች ስለመኖራቸው በአንደኛው ሰነዱ ላይ ጠቅሷል። የፈረመቻቸው ዓለም አቀፍ ህጎችና ያወጣቻቸው ሀገራዊ ህጎች ይህም ብዛት ያለው ማህበረሰብ ህይወት በመቀየር ረገድ ከፍ ያለ ሚና ያለው መሆኑን የተገነዘበች የምትመስለው ኢትዮጵያ ህግጋቱን ለማስፈጸም ምን ከለከላት ብለው መጠየቅ አይቀሬ ነው።
ዋነኛ መልሱ የሚመስለኝ የአካል ጉዳተኞች ተሳትፎ በተለይ በውሳኔ ሰጪነት ሚና ላይ ያላቸው ተሳትፎ እጅግ በጣም ዝቅተኛ በመሆኑ ነው። አካል ጉዳተኞች ህጎች ሲረቀቁ፣ ፖሊሲዎች ሲረቀቁ ተሳትፏቸው እንዲሁ ተሳተፉ ለማለት ያህል ብቻ እነሱን የመጋበዝ ነገር ሊኖር ይችላል። ነገር ግን በዋነኝነት በውሳኔ ሰጪ አካላት ውስጥ እንዲሁም ክትትልና ግምገማ ማድረግ ባለባቸው የመንግስት አካላት ውስጥ የአካል ጉዳተኞች ተሳትፎ የራሳቸው የአካል ጉዳተኞች ተሳትፎ በቂ አይደለም። ለምሳሌ የአካል ጉዳተኞችን ጉዳይ የሚመለከተው የመንግስት አካል በአካል ጉዳተኛ ነው መመራት ያለበት። ምክንያቱም ከአካል ጉዳተኛው በላይ ስለዚህ ጉዳይ ሊያውቅ የሚችል ሰው ብዙ የለም። ስለዚህ ኳሊፋይድ የሆኑ ብቃት ያላቸው በጣም ብዙ አካል ጉዳተኞች ባሉበት ሀገር በአመራር ቦታ ላይ በዚህ ጉዳይ ላይ በኃላፊነት ቦታ ላይ የሚቀመጡ ሰዎች ግን ምንም አይነት የአካል ጉዳተኝነት ልምዱም የሌላቸው የህይወት ልምዱ የሌላቸው በዛ ዙሪያ ላይ ዳይሬክት የሆነ ኤክስፒሪየንስ የሌላቸው ሲሆን ይታያል። ይሄ ነባራዊ ሀቅ ነው፣ በማስረጃ ተደግፎ ሊቀርብ የሚችል ነባራዊ ሀቅ ነው። ስለዚህ ውሳኔ ሰጪ ላይ ከሌለ አንድ የህብረተሰብ ክፍል ያንን የህብረተሰብ ክፍል የሚመለከቱ ጉዳዮች ተፈጻሚነታቸው እጅግ በጣም ያነሰ ነው ማለት ነው። ስለዚህ ትርጉም ያለው ተሳትፎ አለመኖሩ ዋነኛ ተግዳሮት ነው ብዬ ማስበው።
ኢትዮጵያ በተፈጥሯዊና ሰው ሰራሽ ምክንያቶች ለአካል ጉዳት የሚዳረጉ ዜጎቿ ቁጥር ቀላል የሚባል አይደለም። በሀገሪቱ የተለያዩ ስፍራዎች የተበራከቱት ግጭቶች፣ ጦርነት ብሎም ከአፍሪካ ከቀዳሚዎቹ መካከል የሚያደርጋት የትራፊክ አደጋ በቀጣይ ዓመታት ከአካል ጉዳት ጋር የሚኖሩ ዜጎችን ቁጥር ይጨምራሉ ተብሎ ይጠበቃል። የኒህ ማህበረሰብ ክፍሎችን ጥያቄዎችና ፍላጎቶች ለማሟላት ወደ መፍትሄ ከሚያደርሷት መላዎች መካከል አንዱን አቶ ዳኛቸው አጋርተውናል።
እነዚህ የአካል ጉዳት መንስኤዎች ባሉበት ሀገር እና የአካል ጉዳት ቁጥር እየጨመረ በሚሄድበት ሀገር የአካል ጉዳተኞችን ጉዳይ ገለል ማድረጉ ወይንም በውሳኔ ሰጪነት ሚና ላይ ቀጥተኛ ተሳትፎ እንዲኖራቸው ለማድረግ ዞሮ ዞሮ የሚጎዳው ሀገርን ነው። እንደሚታወቀው ሊቭ ኖ ዋን ቢሃይንድ የሚባል ፕሪንሲፕል አለ። አሁን በዓለማችን ላይ የተወሰኑ የህብረተሰብ ክፍሎችን ትቶ መራመድ ለመሄድ መሞከር ዞሮ ዞሮ በጠቅላላው የሚጎዳው ሀገርን ጭምር ነው እና በአካል ጉዳተኞች አቅም ማመን ያስፈልጋል። ማየት አይቶ ከዛ በኋላ ገምግሞ ሌሎች ሀገራት እንዳደረጉት ብዙ አካል ጉዳተኞች ራሳቸውን ፕሩቭ አድርገው ሀገራቸው እያገለገሉ ነው። ያ እዚህ ሀገር ውስጥ ኢትዮጵያ ውስጥ ደረግ ይገባዋል ባይ ነኝ።
አድማጮች፣ በተያያዥ ጉዳዮች ላይ ተጨማሪ ሀሳቦችን ካካተቱ ሌሎች መሰናዶቻችን ጋር መመለሳችን አይቀሬ ነው። ለዛሬው ግን ሙያዊ ማብራሪያቸውና እይታቸውን ያጋሩንን በአካል ጉዳተኞች ጉዳይ ላይ የህግ ባለሙያና አማካሪ የሆኑትን አቶ ዳኛቸው ቦጋለን በእናንተ ስም አመሰግናለሁ። ሀብታሙ ዝይም ነኝ፣ ዋሽንግተን ዲሲ።
ጋቢና ቪ ከአሜሪካ ድምጽ ዋሽንግተን ዲሲ ይቀጥላል። የዲያስፖራዎች ወደ ሀገር ቤት ጥሪን ተቀብለው ወደ ድሬዳዋ ከተማ የተመለሱ የድሬዳዋ ተወላጆች በውጭ የሚኖሩ ወዳጆቻቸውንና የድሬዳዋ ነዋሪዎችን በማስተባበር የኩላሊት እጥበት ወይም ዳያሊሲስ ማሽን ለመግዛት የሚያስችል ገንዘብ አሰባስበዋል። በስፖርትና በበጎ ፈቃድ እንቅስቃሴያቸው በፊትም የሚታወቁት እነዚህ የከተማው ተወላጅ ዲያስፖራዎች ቃል የተገባውን ጨምሮ 17 ሚሊዮን ብር ማሰባሰብ እንደቻሉ ነው የሚናገሩት። አዲስ ቸኩል ጨማሪ ያለው
ከሰሞኑ በድሬዳዋ ራስ ሆቴል 10,000 ብር ዋጋ ያለው የክብር ራት ተዘጋጅቶ በመቶዎች የሚቆጠሩ የከተማው ነዋሪዎች እያንዳንዳቸው 10,000 እና ከዚያ በላይ በመክፈል ወይም ሌሎች ከፍለውላቸው ታድመው ነበር። በፈቃደኝነት እስከ 100,000 ብር ከፍለው የገቡም ነበሩበት። አላማው ለኩላሊት እጥበት ወይም ዲያሊሲስ ማሽን መግዣ የሚሆን ገንዘብ ማሰባሰብ ሲሆን በዚህ የክብር ራት በጨረታና በማህበራዊ ሚዲያ የዶላር ገቢ ማሰባሰቢያ ወይም ጎፈንድሚ በማካሄድ ከ5 ሚሊዮን ብር በላይ ገንዘብ ተሰብስቧል። አሁን ድረስም ካልተጠናቀቀው የዚህ ገንዘብ ማሰባሰብ ጀርባ ነዋሪነታቸው በውጭ የሆኑ የድሬዳዋ ተወላጆች የአንበሳውን ድርሻ ይወስዳሉ። የኩላሊት እጥበት ማሽን የመግዛቱ ሀሳብ እንዴት እንደተጀመረና አሁን ያለበት ደረጃ እንደደረሰ አቶ ወገነ ወሰን ይናገራል።
ባለፈው ጦርነት ላይ በወሎ ተፈናቃዮች ላይ አንድ ስራ ሰርቼ ነበር ከድሬዳዋ ልጆች ጋር። እኔ እዛ ሆኜ እዚህ በቢኒያምና በአቡኪያ አንድ ለወሎ ተፈናቃዮች ጥሩ እንቅስቃሴ አርግተን ነበረ እና ከ2.5 ሚሊዮን ብር በላይ የተገመተ ንብረት በዱቄትና በተለያየ ቁሳቁሶች ነገሮች የተሳካ ስራ ሰራን። በክቡር ከንቲባ ከድር ጀዋር በኩል ደግሞ የትራንስፖርት ድጋፍ ተደረገልንና በጥሩ ሁኔታ ያንን አሳክተን ተመለስን። ከድር ጀዋር ቀጣይ ድሬዳዋ የምንፈልገው ድሬዳዋ ላይ ዳያሲስ ማሽን የለም የሚል ሀሳብ አቀረበልኝ። ይሄን ሀሳብ ከሱ እንደተቀበልኩኝ በቃ ከድሮ አደርገዋለሁ ብዬ ቃል ገባሁለት። እሱ ከተናገርን በኋላ እንቅልፍ አልነበረኝ። እውነት ለመናገር በተለያየ ሰዎች ላይ ደውል ነበረ፣ አብረን እንሰራለን እያልኩኝ። ጓደኛችንም ወንድማችን ቻይኒስቶ ለንደን አለ፣ ሚጣ ድሬ አጠገቤ ያለችዋም አለች ጓደኛዬ። እሷንም ነገርኳት። እዚህ እነ አብዶ አሉ፣ እነ ኑኑሽ አሉ፣ እነ ቢኒያም አሉ፣ እነ እንድሪያስ፣ እነ ይትባረክ አብዛኛዎቹን ቴክስት አደረኩላቸው፣ በጎ ምላሽ አገኘው።
በቀድሞ የብሔራዊ ቡድን ግብ ጠባቂ ተካበዘ ወዴ በሚመራው የድሬዳዋ ልጆችና ወዳጆች ዓለም አቀፍ ማህበር አባል የሆነችውና ከወገኔ ጋር በማህበራዊ ሚዲያዎች እየተገናኘች መረጃ በመለዋወጥ ጉዳዩን ከመጀመሪያው ጀምሮ ስትደግፍ የነበረችው አደላሽ ክፍሌ ወይም በቅጽል ስሟ ሚጣ በዚህ ሂደት ስለነበራት ሚና እንዴት አስረዳለች።
እኔ በዚህ በበጎ አድራጎት ስሳተፍ በጣም ረጅም ዓመት ነው ያለኝ። ከሀገር ከወጣው ጀምሮ ያለን ከመርዳት ዞር ያላልነን በማስተባበሩም ድሬዳዋ ማንኛውም ነገር በሚደርስባት ወቅት ላይ ሶሻል ሚዲያ ላይም ባለን ተሳትፎ ሁል ጊዜ ከጎናለን። ድሬን ብንርቃትም በውስጣችን ናት እንደማለት ያህል ነው። የድሬዳዋ ልጆችና ወዳጆች ማህበር ላይ ለአራት ዓመት በላይ አባል ነኝ እዛ ላይ ና ወደ ሌላ ሱ ስመጣ ብዙውን ተናግሮታል። እኔ ጋም ደውሎ ወገኔ ነው ሚጣ እንደዚህ አይነት ጥያቄዎች ካስተዳደራችን መጥቷልና ይሄን ነገር እንሰራዋለን እንወጣዋለን ብለን በጣም ብዙ ሰዓት እናወራለን እኔና ወገኔ። በዛ መሀል ውስጥ እንግዲህ ከእንግሊዝም ከአሜሪካንም ከፈረንሳይም ያለውትኝ በስልክ ነው ሁሉ ነገር የምንጨርሰው። ወደነ ቻይኒስቶ ተበተነ ሰዎችን የመሰብሰብ ነገሮች አረገን። እሱ ፕሮፖዛሉን ካቀረበ በኋላ ላቶ ከድርጅዋር በኢሜል ላከላቸው ይሄንን የምታሻሽሉበት ሁኔታ አለ እንዳለው ሜድሪዶልዶችና ወዳጆች ማህበር ላይ ጆይን አርጎ ሐሳቡን ገለጸ። ሁሉን ነገር በሚሰራበት ሰዓት ላይ የድሬዶልጆችን ነው የሚያማክረው እንዳለ በቃ ከሌ ከከሌ የማይለው ሳይሆን ሁሉንም የሚያማክረና መሰራት እንዳለበት ለከተማችን ጠቃሚ እንደሆነ አሰብንበት። ኢነርጂያችንን ሁሉ ጨርሰን እኔም በኔ በኩል የድሬዳዋን ይሳተፋሉ ይሄንን ያረጋሉ የሚሉትን ግሩፕ ፈጥረን ሜሴንጀር ላይ መሳተፍ ጀመርን። እና በዛ መሃል እኔ ዶልን በጣም ላመሰግናትና ይሄንን ሐሳብ አምጥቼላት ይሄ እዚህ ላይ ብትሰሪ ከኛ ጋር ብዬ ጥሪ ሳቀርብላት እውነት በደስታ ነው ሐሳቧን የገለጸችው።
ዶል ኡመር ከራሱ $5,000 በመውጣት የዶላር እርዳታ ማሰባሰቢያ ጎፈንድሚ አካውንት በመክፈት እስካሁን ባለው $26,000 በላይ ማሰባሰብ ችላለች። የድጋፍ ማሰባሰቡን ሂደት ደግሞ በማህበራዊ ሚዲያ በዋናነት አሸናፊ ተሻገር ወይም በቅጽል ስሙ ቻይኒስቱ ሲያስተባብር የቆየ ሲሆን ከሀገር ውስጥና ከውጭም በርካቶች የዚህ ድጋፍ ማሰባሰብ ሂደት ቀን ተባባሪ ነበሩ። የዚህ ሁሉ ርብርብ ውጤት ከሁለት ሳምንት ባነሰ ጊዜ ውስጥ የክብር እራት እንዲያዘጋጁ የድሬዳዋ ወዳጆችና ተወላጆች በስፋት አላማው እንዲደግፉና የክብር እራቱ የተካሄደ ቀን ምሽት ተራደሩ 4.1 ሚሊዮን ብር በጥሬ ገንዘብ እንዲያስተረክቡ አስችሏቸዋል።
ቡና ለክብር ለህዝብ የተሰበሰበ ብር ነው። ይሄ ከህዝብ የተሰበሰበ 4,130,000 ብር 650 ላል ክብር ከንቲባው ደግሞ ይረከባሉ ማለት ነው። ተረከባል ክብር ከንቲባው ወቅ ያለ ሞራል
በገቢ ማሰባሰቡ ሂደት የላቀ ሚና ለነበራቸውም የድሬዳዋ አስተዳደር ምስጋናውን ገልጿል። በዚያው ምሽት ወጣት ማጅ ማህመድ ለዚሁ ዓላማ ያዘጋጀው የግድግዳ ሰዓት ለጨረታ ቀርቦ 400 ሺህ ብር ገቢ ሲያስገኝ የናሽናል ሲሚንቶ ስራ አስኪያጅ በበኩላቸው 12 ሚሊዮን ብር የሚገመት የኩላሊት እጥበት መሳሪያ ግዢ ከነ ሙሉ መሏወጫውና ግብአቱ ገዝቶ ለማቅረብ ቃል ገብቷል።
ያወሰነው በናሽናል ሲሚንቶ ቦርድ ሊቀመንበር ዶክተር ብዙአየሁ ስምና በመላው የናሽናል ሲሚንቶ ሰራተኞች ስም አንቲ ዳያሊሲስ ማሽን ሙሉ ወጪውን እስከነቀጣጥቶ ለማበረከት ወስነናል። ወደፊትም ሁሉ ጊዜ ከድሬዳዋ ከተማ ጎን መሆናችንን በዚያ አጋጣሚ ለማሰብ ወደለው አመሰግናለሁ።
የኩላሊት እጥበት ወይም ዳያሊሲስ ማሽኑን የመግዛት ሐሳብ ያመነጩት ከንቲባ ከድር ጀዋር ሌሎች ግለሰቦችም ለዚህ ዓላማ ቃል ገብተውላቸው ነበር። እስካሁን በጎፈንድሚ የተሰበሰበውን $26,000 በላይ ገንዘብና ሶስት አካላት ለከንቲባ ከድር ጀዋር ቃል የገቡትን 2 ሚሊዮን የሚሆን ብር ሳይጨምር በጥሬ ገንዘብ ከ5 ሚሊዮን ብር በላይ ገቢ ሆኗል። ሂደቱ ሲጠናቀቅ ደግሞ የናሽናል ሲሚንቶ አክሲዮን ማህበር ሊገዛ ቃል የገባውን ጨምሮ ድሬዳዋ በተመጣጣኝ ዋጋ ለህሙማን አገልግሎት የሚሰጡ 2 የዲያሊሲስ ማሽኖች ይኖራታል ተብሎ ይጠበቃል። ይህንን ሂደት ተከታትለው ውጤቱን ድጋፍ ላደረጉ የድሬዳዋ ልጆችና ወዳጆች እንደሚያስታውቁ አስተባባሪዎቹ ይገልጻሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አድማጮቻችን ከኛ ጋር ተነበራችሁ እያመሰገንን የእሁድ ምሽት መሰናዷችንን እዚህ ላይ ፈጸምን። በነገው ምሽት በመደበኛው መርሃ ግብራችን እንገናኝ እያለን የምንሰናበታችሁ ኤደን ገረመው በመስተንግዶ፣ ኤልያስ አስማረ በድምፅ ቅንብሩ፣ ሰለሞን አባተ በአርቶቶ ከመላው የአሜሪካ ድምፅ ባለሙያዎች ጋር በመሆን ነው። ደህና ደሩ።
The hot man. ይታገሱኛል ፋ